ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ዛሬ የዓለም የመገናኛ ብዙሃን ነጻነት ቀን ነው። በዚህ ዕለት ታዲያ ኢትዮጵያ በቅርቡ ጋዜጠኞችና ጸሐፊዎችን በመፍታቷ ተወድሳ አጠቃላይ የመናገር ነጻነትን በሚሸብቡ ህጎችና አፈጻጸሞች ደግሞ ተኮንናለች።
Media freedom isn't about, you know, freedom for journalists. It's also about freedom for citizens as a whole. That they have the
የመገናኛ ብዙሃን ነጻነት ሐሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ለማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች ፍላጎቶችና ስሜቶች አያሳይም።
አንጀላ ኪንታል በኒውዮርክ መሰረቱና ያደረገው ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን ሲፒጄ መረጃ አጠናቃሪ ናቸው። በሌላኛው ዘገባችን በዩጋንዳ ታዋቂ በሆነው ማከሬሬ ዩኒቨርሲቲ በሴት ተማሪዎች ላይ የሚደርሱ የጾታ ጥቃቶችን የሚያስቃኝ ዘገባ ይዘናል።
Then the lecturer made a statement like, have you had sex before? So I was wondering, why, how is this coming up? Like, I'm asking for marks.
አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር። እኔ ውጤቴን ልጠይቀው ነው የሄድኩት።
የህፃናትን ደህንነት ለማስጠበቅ የእናት ጡት ወተት ያለውን ሚና የሚተነትን ዘገባም እንዲሁ ይዘናል።
It focuses on issues such as placing the mother and baby together skin to skin immediately postpartum starting breastfeeding
መመሪያው የሚጀምረው ህፃኑ ከተወለደበት ደቂቃዎች ጀምሮ እናት ልጇን ከእቅፏ እንዳታወጣ በማበረታታት ነው።
ሁሉንም ከዝግጅታችን
ታገኙታላችሁ። ከጋቢና ቪኦኤ ያዲሱ ትውልድ ድምጽ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎች በድጋሚ ተመልሰን መተናል። በዛሬው የዓለም የፕሬስ ነጻነት ዕለት የፕሬስ ነጻነት ድርጅቶች ቡድን ዩናይትድ ስቴትስ ውስጥ ያሉት ጋዜጠኞች ለገጠማቸው ተግዳሮት ትኩረቱን ሰጥቷል። ጋዜጠኞች ክስ፣ የመንግስት የመረጃ ገደብ፣ የፖለቲከኞች ስም ማጥፋት፣ አካላዊ ጥቃትና እስራት እንደሚገጥማቸው የወጣው ዘገባ ጠቅሷል። ከቅርብ ዓመታት ወዲህ በዩናይትድ ስቴትስ የፕሬስ ነጻነት ላይ የሚደቀን አደጋ በሚያባብስ ሁኔታ እየጨመረ የሚሄዱን ጉዳይ መቋቋም ያስፈልጋል ብለዋል ያንቀጽ 19 ዋና ስራ አስኪያጅ ቶማስ። ይህ አደጋ በዩናይትድ ስቴትስ የመናገር ነጻነት ላላት ተጽዕኖ ማሳደር ብቻ ሳይሆን በዓለም ዙሪያም የሚያስከትለው አደጋ አለ ሲሉም ተናግረዋል። ለመናገር ነጻነት የሚሟገተው አንቀጽ 19 የተባለው ቡድን ለጋዜጠኞች መብት የቆመው ኮሚቴ ዓለም አቀፍ የመናገር ነጻነት ልውውጥና ሌሎች ተመሳሳይ ዓላማ ያላቸው ቡድኖች የአሜሪካ ጋዜጠኞችን አነጋግረው ያወጡት ዘገባ ነው ይህንን ክስተት የዘረዘረው።
በዓለም አቀፍ ቀይ መስቀል ኮሚቴ የምትሰራ ነርስ ሶማሊያ ውስጥ ሞቃዲሾ መጠለፏን ድርጅቱ አረጋገጠ። የቀይ መስቀል ኮሚቴው የሶማሊያ መልእክተኞች ምክትል ኃላፊ ዳንኤል ኦሊማ የባልደረባችን ደህንነት ጉዳይ እጅግ ያሳስበናል የሚል መግለጫ አውጥተዋል። ሶማሊያ ውስጥ እጅግ በከፋ ሁኔታ የሚኖሩትን ሰዎች ሕይወት ለማትረፍ ጤንነታቸው እንዲጠበቅ ቀንና ሌት ስትጥር የቆየች ነርስ ናት ሲሉ ማክለዋል።
የቻድ ምክር ቤት በያዝነው ሳምንት የፕሬዝዳንት ኤድሪስ ዴቢን የስልጣን ጊዜ ሊያራዝም የሚችል አዲስ ህገ መንግስት ለማውጣት ተስማምቷል። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር ከ1990 ዓመተ ምህረት አንስቶ ለ28 ዓመታት ያህል ማለት ነው ሀገሪቱን ሲመሩ ቆይተዋል። እንደ አውሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ ደግሞ በፕሬዝዳንትነት አገልግለዋል። እንደ አውሮፓውያን አቆጣጠር ግንቦት 17 ቀን የብሩንዲ ህዝብ ፕሬዝዳንት ፒየር ንኩሩንዚዛን ለተጨማሪ 16 ዓመታት በስልጣን እንዲቆዩ የሚያስችል የህገ መንግስት ማሻሻያ ድምጽ ይሰጣል።
በስተመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስቶርሚ ዳንኤልስ የተባለችውን ፖርን በተባለው የወሲብ ቀስቃሽ ዳንስ የታወቀችው ሴት አፍ ማዘጊያ $130,000 መክፈሉን አረጋግጠዋል። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ዛሬ ስናስተናግዳችሁ የምናመሸው ከጽዮን ግርማ ጋር በመሆን ሄኖክ ሰማእግዜር ነኝ። አብረን ካድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ህጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፈን የእጅ አዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከእስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮው በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻር ሲፒጂ አስታወቀ። የዛሬውን ዓለም አቀፍ የፕሬስ ነጻነት ቀን በማስመልከት ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
የጋዜጠኞች ደህንነት ተሟጋቹ በእንግሊዘኛው ምህጻረ ቃል ሲፒጂ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት ዓመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓመተ ምህረት በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ ሶስተኛ አፋኝ ሀገር ብሏት ነበር። አሁን በእስር ላይ የነበሩ 16 ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል። ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል። የነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጂ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር። አጭር መልስ ሰጥተውኛል። በፍጹም አያወጣትም የሚል ምክንያታቸውን ደግሞ ያስረዳሉ።
Well, certainly, look, I mean, we obviously welcome the release of journalists and bloggers. But, you know, press freedom is not only about not jailing
ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙሃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙሃኑ ላይ የተጣለው አፋኝ ህግ ነው። ለመንግስቱም እናቀርበው ጥሪ ቀድሞውንም ጋዜጠኞቹን ለማሰር የዋለው ህግ ማሻሻልና ይሄን እድል ተጠቅመው አመቺ ሁኔታዎችን እንዲፈጥሩ ነው።
የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩንታል የጠቀሱትና ሊለወጥ ይገባል የሚሉት ህግ ከ9 አመታት በፊት የጸደቀው የጸረ ሽብር ህግ ነው። የኢትዮጵያ መንግስት የህዝቡን ደህንነት ለማስጠበቅ ያወጣሁት ነው ቢልም የዚህ ህግ አንቀጾች እየተጠቀሱ ጋዜጠኞች፣ ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከህግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩንታል
Beyond the legislation one also has to be concerned about the lack of an independent press in Ethiopia.
ከህግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሃን መጥፋት ነው። በኢትዮጵያ ባለፉት 3 አመታት በርካታ የመገናኛ ብዙሃን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሃን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ።
አንጀላ በ1997 ዓመተ ምህረት በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉ ነጻነት ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግንና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ የማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ አንጀላ ኩንታል።
Media freedom isn't about, you know, freedom for journalists. It's also about freedom
የመገናኛ ብዙሃን ነጻነት ሐሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች፣ ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው።
ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት የሲፒጂኦም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጻፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀሳ ይቀርብባታል። ድንበር የለሽ ሪፖርተሮች RSF የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታዋ ከ180 ሀገሮች 150ኛ ቦታ ላይ አስቀምጧታል። የሲፒጂኦ አንጀላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞች ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሃን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሃን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሃን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና ዓላማው ምን እንደሆነ ጠይቄው ነበር።
አጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከ1997 የምርጫ ተከትሎ ከነበረው የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለውን የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይም እድል ምን ይመስላል፣ የመገናኛ ብዙሃን መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለውን ነው። በዛ ረገድ የህትመት፣ የብሮድካስት ወይም የሬዲዮ እና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በ12 ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ከፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበትና በአጠቃላይ በሀገር ቤት ያለው የመገናኛ ብዙሀን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርዝር ይደረግ ነው።
ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይ በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ?
ያገኘነው ሁኔታ በኢትዮጵያ ያለው የመገናኛ ብዙሀን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይም እንዳለን የሚያሳይ ነው። ኢትዮጵያ ካላት የህዝብ ቁጥር እና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙሀን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸው ነው የሚያሳየው። በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት እንደሆነ ለመረዳት ይቻላል። ሪፖርቱ እንደተመለከተ
እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር፣ የመጻፍ፣ የማንበብ መብትን ይጨምራል እና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት፣ ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶች እና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከቀቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮጵያ እስር ቤቶች 16 ጋዜጠኞች እስር ቤት ነበሩ፣ አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄስ የመሻሻልን ሁኔታ አያሳይም?
ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰርና ከመፍታት በበለጠም ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙሀን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃ ለማግኘትም ይቸገራሉ። በህዝቡ ዘንድም ተአማኒነት እንዳይኖራቸው፣ ህዝቡም ጋዜጣ የማንበብ ልምዱ ከእለት ወደ እለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂው ጋዜጣ ስላዛኛው ዋና ዋና ጥቂት ከተሞች አለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል ህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ ያተኮሩና በሀገራዊ ጉዳይ ላይ ወይም ደግሞ በዕለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉም። ስለዚህ በሀገር ቤት 63 የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለ63 ሬዲዮ ፈቃድ ተሰጥቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ። ያም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰርና መፍታት በጎ እርምጃ ከሰብአዊ አይን ካየ ነው በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ በኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው እንዲሻሻሉ ሁኔታው። ምክንያቱም ችግራችን ከመታሰርና ከመፈታትም በላይ ነው።
በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕልና የአዲስ ታይምስና የፋክት ጋዜጣና መጽሔቶች አዘጋጅ የሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወድስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል።
ሁላችንም እስከምናውቀው ድረስ ባለፉት 3 ዓመታት ውስጥ በኦሮሚያና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ። የዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ ኦሪንተር ክሊኒክ ከባድ ነው ማለት እንደምንም አንጥፋል። እንደምንም ከመጡ በኋላ ደግሞ ካለው ጉዳይ ጋር ሁለት ጥቂቶችን አያይዘን ማየት እንችላለን። አንደኛ እንደምንም አይነት የጥያቄ ተደላድሎ ሲሆን ከዚህ ጥያቄዎችን ያንን ወደግሮ የፖለቲካና የህግና ስሜት ግጭት የሚል የመሆኑ ጉዳይ ነው። ስለዚህ አዲሱ የወደድ አመራር ይህን ጥያቄ ወደ ግን ቢገፋው በስልጣኑ አስጊ ስለሚሆንበት ምን ያደረገ ልቀጥቶ ኢህአዴግ ውስጥ ሰሩና የመታገያ አጀንዳ አደረገው። በዚህ ውጤት አመጣ ሰው የተፈቱ። ሁለተኛ ደግሞ ብትኛ አይደለም ይህን የመሰለ የስልጣን መንገራቀጥን ተከትሎ የሚመጣ ሽግግር ሲሆን አዲስ መቱ ጣሪቅነት የመታየት ለተቀባይነት ያለውን ጠቀሜታ ስለሚያውቀው ከነዛቸው ቀዳሚ እርምጃ ሰሎ ከሚታሰቡት የመጀመሪያዎቹ በፖሊስ ተሳፍሩ ሰዎችን መፍታት ነው። እንዲሁም ለተወሰነ ጊዜ ነጻነት ያለ የሚያስመስሉ ነገሮችን የሚያደርጉባቸው ሁኔታዎች እንዳሉ ይታሉ።
እስረኛ ይቅርታ፣ እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነው ብሏል ተመስገን አያይዞ።
እዚህ ጋር መነሳት ያለበት ጉዳይ የተፈቱ ጋዜጠኞች የታሰሩበት አዋጅ አሁንም ስራ ላይ መሆኑ ዓለም መፍታት የለበት ነው። ሌላ ቀጥሎ ጋዜጠኞች ሲታሰሩ አሸባሪ ተብሎ ነው የጋዜጠኞች ያቸው ተክዶ ነው የታሰሩ። ሁላችንም እንደምናስታውሰው ጋዜጠኞችን ካሰበ በኋላ ሁሉም አሸባሪ ብሎ ሲከፍ አጋጣሚ እኔም ብቻ ነው በጋዜጠኞች የተከሰሱ። እንግዲህ አዲሱ አመራር አሸባሪ ተብሎ በጋዜጠኞች ስራቸው ብቻ ተከሶ እያወቀ ከተፈቱ በኋላም ስለ ጋዜጠኝነታቸው እውቅና ሲሰጥ አላየንም። እንግዲህ ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ 6 ወር መጠበቅ የሚኖርብን ይመስለኛል። ምክንያቱም በሚገኙ ጊዜ የሚደረጉ የፖለቲካ እርምጃዎች በላቅነትም ያኖራቸው ይችላል ተብሎ ይታሰባል። ከኢትዮጵያ ባሻገርም ሩሲያንም ፑቲን የመጣበትን ዘመን የሚያስታውሰው አሁን የኢህአዴግ ሊቀመንበር አብይ አህመድ እየሄደበት ካለው ጋር የሚመሳሰል ነው እና ገና ነው። አሁን የተስተጋጅት ስልጣን ማጠናከር እና ማጠናከር ስለሆነ የምንሉ ለመፍቶሶች ነው ወይስ በትክክልም የዲሞክራሲና የፖለቲካ መብቶች መከበር አለባቸው? የፕሬስ ነጻነት ለሀገራችን፣ ለመንግስታችንም፣ ለህዝባችንም ወሳኝ ነው ብሎ አምነው ነው ወይ የተነሱት የሚለውን ጥያቄ ለመመለስ በእኔ ግምት ከ6 ወር በላይ መጠበቅ ግድ የሚለው ይመስለኛል።
የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ በቅርቡ 120 ጋዜጠኞችና ደራሲዎች፣ ጸሐፊዎች የተካተቱበት ቡድን አንድ ደብዳቤ ተፈራርመው አፋኝ የሆኑ የአፍሪካ ሀገራት ህጎቻቸውን እንዲያሻሽሉ ለአፍሪካ ህብረት ደብዳቤ ማስገባታቸውን ገልጸው ኢትዮጵያ ከጎረቤቷ ኤርትራ በተሻለ ይህንን ደብዳቤና ይህንን ጉዳይ ታየዋለች፣ በአዲሱ መንግስትም የተሻለ ነገር ይኖራል ብለው እንደሚያስቡ ገልጸዋል።
ዓለም እንዴት አደርሽ እንደምን ከርመሻል ረጋ ሰከናልሽ ነውቱ ብሶብሻል የነ ማንበከና የነ ማን ፈረሰ የትቤት ፌሽታው ደራ የቱስ ማክ ለበሰ የትን ሰማው ነበር የየለ ታሪክሽ አገር የሚያሰኘው ባዳ ጉርጓዳሽ አምሮ የሚያገር ክቡር ሰው መለኛ ባይፈጠር ኖሮ እንኩ ጋዜጠኛ 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 ኑሮ ብቻ።
ወደ ተከታዩ ዘገባችን እናልፋለን። በዩጋንዳ ታዋቂ የሆነው ማካረሪ ዩኒቨርሲቲ በሴት ተማሪዎች የሚደርሱ የጾታ ጥቃቶችን ለእይታ የሚያቀርብ ለህዝብ እይታ የሚያቀርብ ሃሽታግ ሚቱ እንቅስቃሴን መሰል የተጀመረ ይመስላል ይለናል ተከታዩ ዘገባ። የጾታ ጥቃትን አድርሰዋል ወይም ተማሪዎች የጾታ ግንኙነት እንዲያደርጉ ጠይቀዋል በሚል የተከሰሱ የዩኒቨርሲቲው መምህራንንም ማገድ ጀምሯል።
አንዲት የቀድሞ የዩኒቨርሲቲ ተማሪ የደረሰባትን የጾታ ጥቃት ለመከላከል ዩኒቨርሲቲው አልሰራም በሚል የፍትሐብሔር ክስ መስርታለች። የቪኦኤ ሃሊማ አቱማኒ ከካምፓላ የዘገበችውን ሄኖክ ሰማክሰር ያቀርባል።
በምስራቅ አፍሪካ ዋና ከሚባሉ የትምህርት ተቋማት አንዱ የሆነው ማካረሪ ዩኒቨርሲቲ 40,000 ተማሪዎች አሉት። ተቋሙ የሴት ልጆችን የጾታ ጥቃት ለማስቆም አልቻለም በሚል ትችት በስቶበታል። ኪሱሌ ሬማ የማካረሪ ተማሪ ስትሆን የተሰጣትን የትምህርት ውጤት ለመቃወም ወደ አንድ አስተማሪዋ ቢሮ ስትሄድ የገጠማትን ዘርዝራ ታስረዳለች።
Then the lecturer made a statement like, "Have you had sex before?" So I'm wondering, "Why, how is this coming up? Like, I'm asking for marks."
አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር። እኔ ውጤቴን ልጠይቀው ነው ሄድኩት። በዚህ መሃል ወሲብን ምን አመጣው የሚል ፊት አሳየውና ለምን ጠየቀኝ ስለው አይ ነገርን ነገር ያነሳዋል ብዬ ነው ብሎ ጉዳዩን ለማስቀየር ሞከረ። ከዚያ ጊዜ ወዲህ ወደ ቢሮው መሄድ አቆምኩ።
በማካረሪ ዩኒቨርሲቲ በዚህ አመት አንድ የጾታ ጥቃት ወንጀላ የህዝብን ቀልብ የሳበ ሆኗል። ሲልቪያ ታማሌ የህግ ፕሮፌሰር ናቸው።
Someone with authority who abuses it
በነዚህ ተጋላጭ በሆኑ ሴት ተማሪዎች ላይ ጥቃት የሚፈጽሙት አንዳች አይነት የውሳኔ ስልጣን ያላቸው ናቸው። አንዳንዶቹ ተማሪዎች ውጤታቸውን ለመቃወም ሌሎች ደግሞ ከትምህርት ጋር የተያዙ ጥያቄዎች ያላቸው ናቸው።
ፕሮፌሰር ታማሌ ከአንድ አመት በፊት የጾታ ጥቃትን ይፋ ለማድረግ የተቋቋመ ኮሚቴን አዋቅረው መስራት ጀምረዋል። ከ10 አመት በፊት ማካረሪ ሴት ተማሪዎቹ የሚለብሱትን ልብስ አስመልክቶ መመሪያ አውጥቶ እንደነበረ ያስታውሳሉ።
I was challenging that proposal. I told him, supposing I find your lips extremely sexy and, you know, kissable.
ይህንን መመሪያ ስቃወም ነበር። እስቲ አስቡት አልኩኝ። ከንፈር ስላማረኝና መሳም ስለፈለኩኝ አፍን በመሐረም ሸፍን ብለ ምን ይስማል አልኩ። የሴቶችን ገላ ያዩ የሚማልሉ የወሲብ ስሜት የሚያድርባቸው ካሉ ይሄ እንዴት ነው የሴት ጥፋት ችግር የሚሆነው? የጥቃት ሰለባዎችን መውቀስ በእጅጉ የተሳሳተና ከዋናው ችግር ወይንም ጉዳይ አቅጣጫ የሚያስት ነው።
ከአምስት አመት በፊት የጾታ ጥቃት ደርሶብኛል በሚል አቤቱታ ያቀረበች የማካረሪ ዩኒቨርሲቲ ተማሪ ከትምህርት ቤቱ ተባራ ነበር። ዛሬ ክስ መስርታለች። ጉዳዩ በፍርድ ቤት ተያዘ ሲሆን ጠበቃዋ አይዛክ ሴማር ከዴ ሁኔታውን የለወጡ እንደ ሃሽታግ ሚቱ ያሉ ዓለም አቀፋዊ እንቅስቃሴዎችን ይጠቅሳሉ።
ሄኖክን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዓለም አቀፉ የጤና ድርጅት WHO ህጻናት ከተወለዱ 2 አመት እስኪሆናቸው ድረስ የእናት ጡት መመገብ እንዳለባቸው በተደጋጋሚ ማስተዋወቁን ቀጥሏል። የናጡት ወተት በአለማችን ከ820000 በላይ የሚሆኑ ከ5 አመት በታች የሆናቸው ህፃናት ጤንነት መታደግ ይችላል ሲል አስተውቋል። WHO ህፃናት የናጡትን በበቂ ሁኔታ እንዲያገኙና በአለማችን በሚገኙ በእናቶችና ህፃናት ሆስፒታሎች 10 ተከታታይ መመሪያዎችን በማስቀመጥ የህፃናቱን ጤንነት ለመጠበቅ ጥረት በማድረግ ላይ ይገኛል። ሊሳ ሽላይን ያደረሰችንን ዘገባ መስታወት አራጋው ታቀርባለች።
ዓለም አቀፉ የጤና ድርጅት WHO እና የህፃናት መርጃ ድርጅት Children's Fund በጋራ እንደ አውሮፓውያን አቆጣጠር ከ1991 ዓመተ ምህረት ጀምሮ አራስ እናቶችን ከሆስፒታሉ ሳይወጡ ለልጆቻቸው ተፈጥሯዊ እንክብካቤ እንዴት ማድረግ እንደሚችሉ በማስተማር ላይ ናቸው። እነዚህ ሁለት ዓለም አቀፍ ግዙፍ ድርጅቶች አዲስ አሰራርን ለማስፋፋትና በየሆስፒታሉ ጡት ማጥባት 100% መሰረታዊ የውዴታ ግዴታ ጭምር እንዲሆን ከፍተኛ ጥረት በማድረግ ላይ ይገኛሉ። በWHO የተመጣጠነ ምግብና ጤናማ እድገት ክፍል ኃላፊ ሎረንስ ግሩመር ስትራውን እንደሚሉት አራስ እናቶች ልጆቻቸውን ከተወለዱበት ቀን አንስቶ እንዴት መንከባከብ እንዳለባቸው የሚያስተምር 10 ተከታታይ መመሪያን አዘጋጅቷል።
It focuses on issues such as placing the mother and baby together, skin to skin immediately postpartum, starting breastfeeding.
መመሪያው የሚጀምረው ህፃኑ ከተወለደበት ደቂቃዎች ጀምሮ እናት ልጇን ከእቅፏ እንዳታወጣ በማበረታታት ነው። በተለይም አዲስ የተወለደ ልጅ ያለ ልብስ ከእናቱ ገላ ጋር ቢያንስ ለጥቂት ሰዓታት በየቀኑ ታቅፎ መቆየት አለበት። በተወለዱ በጥቂት ደቂቃ ውስጥም የእናታቸውን ጡት መጥባት መልመድ አለባቸው። በጤናቸው ላይ አንዳች አስጊ እክል ከሌለ በስተቀር የተቀመመ ወተት ልጆች እንደተወለዱ መጠጣት የለባቸውም። ይህ ባለ 10 ደረጃ መመሪያ በዓለም ላሉ ህፃናት ሁሉ እንዲያገለግል ተደርጎ ነው የተቀረጸው። ያለ ጊዜያቸው የተወለዱ ከሚጠበቀው የሰውነት እድገት በታች የሆኑ እና የታመሙ ህፃናትም ላይ ይሰራል።
ስትራውን እንደሚሉት 40% የሚሆኑት ከ6 ወር በታች የሆኑ የዓለማችን ህፃናት ብቻ ናቸው የናጡት ወተት በትክክል የሚያገኙት። በአፍሪካ በሆስፒታል የሚወለዱ ህፃናት በዚህ መመሪያ ስር ያሉት 40% ብቻ ናቸው። ይህ ደግሞ የናጡት የሚያስገኘውን ጠቀሜታ በተመለከተ የተወሰኑ እናት ብቻ መረጃውን እንደሚያገኙ ነው የሚያሳየው።
We definitely believe that the lack of breastfeeding contributes significantly to mortality.
ልጆች የናጡት በበቂ ሁኔታ ቢያገኙ ያለ እድሜያቸው ከመቀጠፍ ይድናሉ ብለን እናምናለን። በአራስነታቸው የሚሞቱ ህፃናት ትንሽ ከፍ ካሉት ጋር ሲነጻጸር ቁጥሩ አልቀነሰም። ለህፃናቱ ለሰውነታቸው የሚያስፈልጋቸው ተመጣጣኝ ንጥረ ነገር እያገኙ አይደለም ማለት ነው። ስለዚህ አዲስ የሚወለዱት ህፃናትን መንከባከብ ላይ በማተኮር ህፃናቱን መታደግ እንችላለን ማለት ነው።
የጤና ተመራማሪዎች ከናጡት ወተት ጋር በተያያዘ የሚገኙትን ጥቅሞች በተደጋጋሚ መረጃ ማድረሳቸውን አላቆሙም። አራስ ህፃናትን ከተለያዩ ተላላፊ በሽታዎች ከመጠበቅ ጀምሮ በአእምሮ እድገታቸው ላይ ከፍተኛ ሚና እንዳለው ብዙ ጥናታዊ መረጃዎችን አድርሰዋል። በጥናታቸው መሰረት የናጡትን በሚገባ ጠብተው ያደጉ ሰዎች ከመጠን በላይ የሰውነት ውፍረትና ከዚህም ጋር ተያይዘው ከሚከሰቱ በሽታዎች ፍጹም የራቁ ናቸው። ለልጇ በሚገባ ጡቷን ያጠባች እናትም ከጡት ካንሰር በሽታ በእጅጉ የራቀች እንደሆነች አረጋግጠዋል።
መስታወት አራጋውን ለዘገባው እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዚአብሔር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
Kun Radio Sagale Americati.